ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት ማለትም በየካቲት 26 2010 ዓ ም በቅድስት ማርታ የጸሎት ቤት ካህናት፣ ደናግላንና ምዕመናን በተገኙበት ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት ቤተ ክርስቲያን የክርስቶስን አስተምሮ በመከተል በዚህ የአብይ ጾም ወቅት መንፈሳዊ ለውጥ እንድናመጣ ትጠይቀናለች ብለዋል። ቅዱስነታቸው በዕለቱ በቀዳሚነት ከሁለተኛው መጽሐፈ ነገሥት ከምዕራፍ 5 ከቁጥር 1 እስከ 5 ላይ ተወስዶ በተነበበው በወቅቱ የሶርያ ንጉሥ ጦር አዛዥ የነበረው ንአማን ከለምጽ በሽታ መፈወሱን በሚገልጸውና ከሉቃስ ወንጌል ከምዕራፍ 4 ከቁጥር 24 እስከ 30 ላይ የተጠቀሰው ኢየሱስ ነቢይ በገዛ አገሩ አይከበርም በማለት በተናገረው የወንጌል ክፍል ላይ መሠረቱን ባደረገ ስብከት ቅዱስነታቸው እንደገለጹት ሃይማኖትና እምነት ልክ እንደ አንድ ትዕይንት ዝም ተብሎ የሚታዩ ነገሮች እንዳልሆኑ ቅዱስነታቸው ገልጸዋል። በዚሁ አሁን ባለንበት የአብይ ጾም ወቅት ቤተ ክርስቲያን የሐሳብ ለውጥ እንድናደርግ ትጠይቀናለች በማለት ስብከታቸውን የቀጠሉት ቅዱስነታቸው ከሐሳብ ለውጥ ባሻገር በመሄድ በዚህ ባለንበት የአብይ ጾም ወቅት የተግባርና የስሜት ለውጥ ማምጣት ይኖርብናል ብለዋል። ቤተ ክርስቲያን በዚህ በአብይ ጾም ወቅት መልካም ተግባራትን እንድናከናውን ያግዘን ዘንድ ጾም መጾም፣ ምጽዋት መመጽወትና ንስሐ መግባት አስፈላጊ እንደሆነ ትመክራለች። እነዚህም ሦስቱ ተግባራት ደግሞ በጎ የሆኑ ተግባራትን እንድናከናውን ያነሳሱናል በማለት ስብከታቸውን የቀጠሉት ቅዱስነታቸው በጎ የሚባሉ ተግባራትን በተመለከተ በማቴዎስ ወንጌል በምዕራፍ 25 የተጠቀሱትን የአንድ ክርስቲያን መገለጫ ባሕሪ የሆኑትን በጎ ምግባራትን ማከናወን ይኖርብናል ብለዋል። ቤተ ክርስቲያን በተጨማሪ በዚህ የአብይ ጾም ወቅት የስሜት ለውጥ እንድናደርግ ጥሪ እንደምታቀርብልን በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው በዚህ በያዝነው የአብይ ጾም ወቅት ስሜታችንን ወደ መልካም ስሜት ልንቀይር ይገባል። የደጉ ሳምራዊ ምሳሌን በመጠቀም በርኅራዬ የተሞላ ስሜት ሊኖረን ይገባል። ስሜቶቻችንን በሙሉ የክርስቲያን ስሜት መገለጫ ሊሆኑም ይገባል ብለዋል። በዚህ የአብይ ጾም ወቅት መልካም ያልሆኑ ተግባሮቻችንንና ክርስቲያናዊ ያልሆኑ ስሜቶቻችንን መቀየር ብቻ ሳይሆን የሚጠበቅብን ነገር ግን አሁን ባለንበት ዓለማችን የሐሳብ ለውጥ ማምጣት ያስፈልጋል በማለት ስብከታቸውን የቀጠሉት ቅዱስነታቸው ምን ማሰብ እንዳለብን ብቻ ሳይሆን እንዴት እንደምናስብ የአስተሳሰብ ዘይቤያችንን ሳይቀር መቀየር አስፈላጊ እንደሆነ ቅዱስነታቸው ጨምረው ገልጸዋል። የኔ የአስተሳሰብ ሁኔታ እንደ አንድ ክርስቲያን ነው ወይስ እንደ አንድ አረማዊ ነው? ከነዚህ ከሁለቱ በየተኛ ወገን ላይ የተመሠረተ አስተሳሰብ ነው ያለኝ? በማለት በዚህ በያዝነው በአብይ ጾም ወቅት ራሳችንን እንድንጠይቅ ቤተ ክርስቲያን ጥሪ ታደርጋለች ብለዋል። በዕለቱ ከመጀመሪያው የመጽሐፈ ነገሥት ላይ ተወስዶ በተነበበውና የሶርያ ንጉሥ የጦር አዛዥ የነበረው ንዕማን ከያዘው የለምጽ በሽታ ለመፈወስ ፈልጎ የእግዚአብሔር ሰው ወደ ሆነው ወደ ኤልሳዕ በሄደበት ወቅት ኤልሳዕ ሂድና በዮርዳኖስ ወንዝ ሰባት ጊዜ ታጠብ፣ ሥጋህም ይፈወሳል፣ አንተም ትነጻለህ ብሎ እንደ ተናገረው በማስታወስ ስብከታቸውን የቀጠሉት ቅዱስነታቸው ንዕማን ግን ተቆጥቶ ከየትኞቹም የእስራኤል ወንዞች የደማስቆ ወንዞች አይሻሉም በማለት ወደ አገሩ ወደ ሶርያ ሊመለስ ፈልጎ እንደነበረ ያስታወሱት ቅዱስነታቸው በዚህ ረገድ ንዕማን ትልቅ የሆነ ትዕይንት ጠብቆ እንደነበረ ቅዱስነታቸው አስታውሰው እግዚአብሔር የሚጠቀምበት የማዳን ዘዴ ወይም ሁኔታ ከእኛ የአስተሳሰብ ዘዴ እጅጉን የተለየ እንደሆነ ቅዱስነታቸው ጨምረው ገልጸዋል። በተመሳሳይ መልኩም ልክ በዛሬው ቅዱስ ወንጌል ውስጥ እንደ ተጠቀሰው ኢየሱስ ወደ ገሊላ ተመለሰ፣ ዝናውም በአካባቢው ባሉ ሀገራት ሁሉ ወጣ። እርሱም በምኵራባቸው ያስተምር ነበር፣ ሰውም ሁሉ ያመሰግነው ነበር። ነገር ግን ወደ ገዛ ሀገሩ ወደ ናዝሬት በተመለሰበት ወቅት የራሱ ወገኖች የነበሩ ሰዎች ግን ይህ ያናጺው የዮሴፍ ልጅ አይደለምን? ታዲያ እርሱ ምን ሊያስተምረን ይችላል? በማለት እርስ በርሳቸው በማግሮምረም ባሕርያቸውን በመቀየር በምኵራብ የነበሩ ሰዎች ሁሉ ይህንን በሰሙ ጊዜ በቁጣ ገንፍለው ሊገሉትም እንደ ፈለጉ ያስታወሱት ቅዱስነታቸው በዚህ ረገድ እነዚህም የናዝሬት ሰዎች አንድ ትልቅ የሆነ ትዕይንት ማከናወን ፈልገው እንደነበረ ቅዱስነታቸው አስታውሰዋል። ነገር ግን ኢየሱስ እውነት እላችኋለሁ ነቢይ በገዛ አገሩ አይከበርም ብሎ መልሶላቸው እንደነበረ በስብከታቸው ያስታወሱት ቅዱስነታቸው፣ ምክንያቱም እኛም ብዙን ጊዜ በመካከላችን የሚኖር አንድ ሰው እኛን ለማበረታታት በሚነሳሳበት ወቅት ወይም አንድ መልካም ነገር በሚናገርበት ወቅት ትልቅ ትዕይንታዊ ተግባርን የማይፈጽም ከሆነ ልንሰማው አንፈልግም፣ ይህም ተግባር መልካም የሚባል ተግባር አይደለም ካሉ በኋላ፣ እምነት እንደ ማንኛውም ትዕይንት ሊቆጠር በፍጹም አይገባውም፣ ምክንያቱም እምነት በትዕይንት የሚፈጸም ተግባር አይደለምና፣ በአንጻሩ እምነት በእግዚአብሔር ቃል አማካይነት በመንፈስ ቅዱስ አነሳሽነት በልባችን ውስጥ የሚንቀሳቀስ ነገር ነው እንጂ ትዕይንት አይደለም ብለዋል። በዚህ ምክንያት ቤተ ክርስቲያን የአስተሳሰብ ዘይቤያችንን እንድንቀይር ጥሪ የምታደርግልን በዚሁ ምክንያት ነው ያሉት ቅዱስነታቸው፣ የቱንም ያህል የቤተ ክርስቲያንን አስተምሮ የምንደግም ቢሆንም እንኳን ነገር ግን ይህንን የምንደግመውን እምነታችንን በክርስቲያናዊ መንፈስ ታግዘን የማናደርግ ከሆንን ሁሉም ነገር ከንቱ ይሆናል ማለት ነው ብለዋል። በዚህ ባለንበት የአብይ ጾም ወቅት የአስተሳሰብ ዘይቤያችንን በመቀየር የእኔ አስተሳሰብ ምንጩ ምንድን ነው በማለት ራሳችንን በመጠየቅ የአስተሳሰባችን ምንጭ ምን እንደሆነ ለይተን በማወቅ በእግዚአብሔር መንፈስና በክርስቲያናዊ እሴቶች ላይ የተመሠረተ አስተሳሰብ ይኑረን ወይም አይኑረን መርምረን በማወቅ መንፈሳዊ ለውጥ እንድናመጣ ይረዳን ዘንድ የእግዚአብሔርን ጸጋ በመማጸን የአስተሳሰብ ለውጥ ለማምጣት ጸጋን የምንማጸንበት ወቅት ሊሆን ይገባል ካሉ በኋላ ለዕለቱ ያዘጋጁትን ስብከት አጠናቀዋል።